ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዕለተ ማክሰኞ ጥር 9 2015 ዓ.ም የጋቢና ቤት መሰናዶው ከአሜሪካ ድምጽ ከዋሽንግተን ዲሲ ስቱዲዮ ጀምሯል። ከኛ ጋር ከቆያችሁ ከምትሰማቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ያው በመቴሊስ የነበረበት ጊዜ ነፊስ ወጋበት ተጽንቶ ደከመ መሰለኝ። ያው ስምንተኛ ወሩ ላይ እንደዚህ አይነት ነገር ተከሰተ።
ታዳጊዎችና እናቶች የግንዝ ልዩ ሆነ ስለ ተዋልዶ ግንዛቤ ሊሰጣቸው እንደሚገባ የአማራ ክልል የጤና ቢሮ አስታውቋል። በዛሬ ውይይታችን እንግዲህ አብዛኛው ትኩረታችን እዚህ ላይ ይሆናል። በዓለም ዙሪያ በመላው ዓለም ከጥር ወር መግቢያ አንስቶ የእናቶች የጤናማ እናትነት ወርም እየታሰበ ይገኛል። በዚህ ዙሪያ በስልክ መስመራችን ላይ እንግዳ ይዘናል። ባለሙያዋ የሚያማክሩንን ነገር የምንሰማ ይሆናል። የደንገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። መግቢያችን ላይ እንዳስተዋወቅ ነው ከጥር ወር መግቢያ አንስቶ የእናትነት ወር በመላው ዓለም እየታሰበና እየተከበረ ይገኛል። ጤናማ እናትነት ማለት ምን ማለት ነው በሚለው ዙሪያ ባለፈው ሳምንት ውይይት አድርገን ነበር። በኢትዮጵያም እንግዲህ ይኸው የጤናማ እናትነት ወር መከላከል በምንችላቸው ምክንያቶች የሚከሰቱ የእናቶች ሞትን በጋራ እንግታ በሚል መሪ ቃል እየታሰበ ነው። ምንም እንኳን ኢትዮጵያ ከእናቶች ጤና ጋር በተያያዘ እጅግ ብዙ ስራዎችን እየሰራች ቆየች ቢሆንም ባለፉት ጥቂት አመታት ግን ከኮቪድ-19 ጋር፣ ከጦርነት ጋር እንዲሁም ደግሞ ከምጣኔ ሀብታዊ ተግዳሮቶች ጋር ተያይዞ የእናቶች ሞት መጨመሩን በተለያየ ጊዜ የተሰሩ አጫጭርና የዳሰሳ ጥናቶች ያመላክታሉ። በዚህ ዙሪያ እንግዲህ እናቶችና ልጃገረዶች ጤናማ እንዲሆኑ ምን መደረግ አለበት በሚለው እንግዳ ይዘናል ለመወያየት። በዛ ዙሪያ የምንነጋገር ይሆናል። እንግዳችን ዶክተር ቤተል ሳምሶን ትሰኛለች። እቴጌ የተሰኘ ሴቶችን ስነ ተዋልዶ እና እንዲሁም ደግሞ ከካንሰር ጋር የተያዙ የተለያዩ ግንዛቤ የሚያስጨብጡ መተግበሪያዎችን የሰራች ወጣት ሐኪም ናት። ዶክተር ቤተል ጤና ስጥልን፣ እንደምን አመሸሽ? ዶክተር ቤተል እንግዲህ ከኛ ጋር ሙያዊ ምክርሽን ለመስጠት ስለተገኘሽ እጅግ አብዝቼ ነው የማመሰግነው። እንግዲህ መጀመሪያ በቅድሚያ ጥቂት አንቺ ስለምታዘጋጁ ስለ እቴጌ መተግበሪያ እንነጋገር። ምንድን ነው እሱ የሚሰራው? ምን አይነት ነገሮችን ነው ተደራሽ እያደረገ ያለው? ከዛ እንጀምር። ይሰማኛል ዶክተር? ቀጥይ።
እዚህ ማለት የጡት ካንሰርን ግንዛቤ ማስጨበጫ አፕሊኬሽን ነው። እና እንደ እናቶች እንዲሁም
ሄሎ ቀጥል አቤት፣ ይሰማናል? ቀጥይ ዶክተር።
ይሰማችሁ?
እኛም አድማጮችም እየሰማንሽ ነው ዶክተር።
እሺ። ቴጊ ማለት የጡት ካንሰር ግንዛቤ ማስጨበጫ የተሰራ አፕሊኬሽን ነው። ይህ አፕሊኬሽን ያው ሴቶች በቤታቸው ሆነው እንዴት ራሳቸውን እንደ ጡት ካንሰር ቼክ ማድረግ የሚችሉበትን ሁኔታ ለማሳየት የሚሞክር ነው እና እዛ ላይ ያው ብዙ ሙሉ ለሙሉ ምርመራም እንኳን ማግኘት ባይችሉ ቤት ውስጥ እንዴት ነው ምልክቶቹን ቶሎ እንዳያልፉት እንዴት ነው በራሳቸው ቼክ ማድረግ የሚችሉት የሚለውን ነገር ለማሳየት ነው አይሰራም።
በምን አይነት ቋንቋዎች ነው ተደራሽ እየሆነ ያለው? ምን አይነት ምላሾችስ አሉት?
መጀመሪያ የተሰራው ያው በአማርኛ ነው። አሁንም ያለው ጉግል ፕሌይ ላይ ያለውም በአማርኛ ነው። አኒሜሽን ስለሆነ እኛ መጠቀም የፈለግነው በደንብ ሴቶች በደንብ እንዲያዩት እና ግራፊክ በሆነ ሁኔታ በደንብ እንዲታይ ነው ያደረግነው። እና የነበረን ምላሽ በጣም ደስ ይላል። እንደውም በዛ ምላሽ የተነሳ ብዙ ኦፖርቹኒቲዎች አግኝተናል። እናም አዎ እንደዛ ነው የሆነው።
እንግዲህ ይሄ ወር በመላው ዓለም የጤናማ እናትነት ወር ተብሎ እየታሰበ እየተዘከረ ይገኛል። የእናቶችን ጤና መጠበቅ፣ የሴቶችን ጤና መጠበቅ ደግሞ የማህበረሰብን ጤና መጠበቅ እንደሆነም ይታመናል። ግን የእናቶች ጤና አንዲት ሴት እናት ከመሆኗ በፊት በልጃገረድነቷ በወጣትነቷ የሚጀምር ነው እና ሴቶች ጤናቸውን ለመጠበቅ በተለይ ገና ታዳጊ ሴቶች ካሉ ከታዳጊነት እድሜያቸው አንስቶ ምን ማድረግ አለባቸው? ከዛ እንጀምር ዶክተር።
ያው ጤናማ ሴት ጊዜ ጤናማ እናት ደግሞ ጤናማ ጃገረድ መሆን አለብን የሚለውን አንድ ነጥብ ቀድመንም እያነሳና የተወያየንበት ነበር። አንድ ሴት ያው በጉርምስና ጊዜ ወይም ደግሞ ፒዩበርቲ በሚባልበት ሰዓት ላይ ብዙ ለውጦችን በሰውነቷ ላይ ልታይ ትችላለች። በዚህም ደግሞ አንደኛውና ዋነኛው የሆነው ያው የወር አበባ ጉዳይ ነው። በዚህ ጊዜ በወር አበባ ጊዜ ብዙ አይነት ለውጦች ሊመጡ ይችላሉ። ይህም አንደኛው ያው የደም መፍሰሱ በተጨማሪ ከዚያ በፊትና በኋላ የሚገኙ ያው የራስ ምታት ሊሆን ይችላል፣ ህመም ማስመለስ እንዲሁም የማዞር ሁኔታ አንዳንድ ጊዜ ያጋጥማል። እና ብዙ ጊዜ ልጆች እና ሴት ልጆች ብዙ ግጥም ስለምቀድመን ስለማንነግራቸው የንጽህናውንም እንዴት አጠባበቅ ስለማንገልጽላቸው ብዙ ጊዜ ይፈራሉ። በተለይ ደግሞ ወንድና ሴት አብሮ የሚማሩበት ትምህርት ቤት ላይ የሴቶቹ አፍሮ መቅረት፣ እንደገና ደግሞ የንጽህና ደግሞ መጠበቂያዎቹን ቁቶችን አለማግኘትም አንዳንድ ጊዜ እናያለን። እና በአዲስ አበባ ውስጥ ያው ብዙ ጊዜ አይከሰትም ይባላል፣ ግን ብዙ መንግስት ቤቶች ጋር አይገኙም። ና ይህኛው ቁጥር ወደ 40% ነው የተባለው። ና ብት ያዚያ ግን ወደ ገጠር በኩል ስሜ ግን ወደ 75% ይሄዳል። እና ይህንን ይህንን ከዚያ በተጨማሪ ደግሞ ያው አንድ ሴት እድሜዋ ከሆነ እድሜ በኋላ ከሆነ በኋላ የቤተሰብ እቅድም ያስፈልጋታል። በዚም በተጨማሪ ደግሞ ያው ህይወት ያግብኝነት መደረግ ከተጀመረ በኋላ ደግሞ የኤችአይቪና እንዲሁም የተያያዙ የሚመጡ የወላጆች በሽቶችም ይመጣሉ። ና እሱም ራሳችንን ካልጠበቀ ብዙ ጊዜ ሴቶች ላይ በኋላ ላይ ለመውለድ ያስቸግራቸዋል። የአባላዘር በሽቶች አንድ ቤት ለስ ከያዛቸው በኋላ እድላቸው እየቀነሰ ይመጣሉ የማርገዝ እና እነዚህ አይነት ነገሮች አሉ።
እሺ፣ መልካም። እንግዲህ ጥሩ ገልጸሽዋል። እንግዲህ አንዲት እናትስ ከማርገዟ በፊት ምን አይነት ነገሮችን ነው ለምሳሌ በቅድ ለሚወለድ ልጅ ምን አይነት ነገሮችን ነው ማድረግ ያለባት? ምን አይነት የጤና ምርመራዎች ሊሆን ይችላሉ ወይም ዝግጅቶች ሊሆን ይችላሉ? ምን ማድረግ አለባት?
አንድ ሴት ለመውለድ ስታስብ ወይም ደግሞ ለማርገዝ የምታቅድ ከሆነ አንደኛው በጣም የሚያስፈልገው ቫይታሚን ዲ ነው። እና ብዙ ጊዜ ቫይታሚን ዲ ሴል ወይም ደግሞ ፎሌት አለ። እና እሱን ቫይታሚን ዲ ሽክስን ወይም ደግሞ ፎሌት በመድኃኒቱ መዋቅ ያስፈልጋል። አይረን ያው አንድ ጊዜ እርግዝና ከታወቀ በኋላ አይረንም ይሰጣል። ግን በጣም የሚመከረው በቫይታሚን ዲ ሰው በቫይታሚን ዲ ሽክስ ወይም ደግሞ ፎሌት የሚመከረው ከእርግዝና በፊት ነው። እንደገናም ደግሞ ብዙ ጊዜ በጣም ፔሪድ ሲኖራቸው ራሳቸውን የሚያማቸው የሚያዞሯቸው ሴቶች ወይም ደግሞ ያው ደማነስ በኛ አንኛ የሚባለው ግን ደማነስ ብዙ ጊዜ የሚያጋጥማቸው ሴቶች አይረን ያስፈልጋቸዋል። ያው እንሱ ከመጣ በኋላ በጣም ብዙ ስለሚያደርጉ ማለት ነው። በዛ በተጨማሪ ደግሞ ምን አይነት ነው ኢንቫይሮንመንቱ፣ አካባቢ ምን አይነት ነው ብሎ መታሰብ አለበት። ብዙ ጊዜ እኛ ሴቶች ችግር ውስጥ የሚጥሏቸው ነገሮች አንዳንዱ የአካባቢያቸው ሁኔታ ነው። የቤተሰቡ ሁኔታ እንዴት ነው? ተቀባይነት አለው ወይ? እችላለሁ ማስተዳደር እችላለሁ ወይ የሚለው መታሰብ አለበት። ብዙ ሴቶች ልክ ከተወለደ በኋላ ልክ ያው ወጪዎችን ይኖራሉ። ከዛ በተጨማሪ ደግሞ ንጽህናውን መጠበቅ አለበት። ጡት ማጥባት ጊዜ በጣም ጡት ማጥባት ለእናትም ለልጅም በጣም አስፈላጊ የሆነ ነገር ነው። ግን አንዳንድ ሁኔታዎች ጡት አለማጥባት የሚያስከትላሉ እና እዛን ሰዓት ላይ ያው አለ ወይ ፎርሙላ ምን ያስፈልጋል እና እንደዚህ አይነት ነገሮች ላይ መዘጋጀት አለብን። ልጁ ምግብ የምናዘጋጅበት ለልጁ ደግሞ ወተት የሚዘጋጅበት ቦታ ንጹህ መሆን አለበት እና እንደዚህ አይነት ነገሮች ያው ብዙ ጊዜ ያው ምን ነገር አለባቸው ብለን እናምናለን። ብዙ ልጆች ታሞ ስለሚመጡ እንደዚህ አይነት ነገሮች በጣም አስፈላጊ ናቸው። እንደገና መመርመር ደግሞ በጣም አስፈላጊ ነው። የአባላዘር በሽታዎች ኤች አይ ቪ ምርመራ በጣም ግድ ነው ነው ከታወቀ ሴሎች ተደርጎ ወይም ደግሞ ወደ ልጅ እንዳይተላለፍ የሚደረግበት ብዙ አሁን እድሎች ስላሉ እነዚህ አይነት ነገሮችን በደንብ ሴቶች መጠንቀቅ አለባቸው።
እሺ፣ መልካም ዶክተር፣ አመሰግናለሁ። እናትነትስ ማለት ወደ እናትነት ለመንደርደር እንግዲህ ደግሞ እርግዝና አለ። በእርግዝና ወቅትስ መደረግ ያለባቸው ነገሮች ምንድን ናቸው?
እርግዝና ወቅት በጣም አስፈላጊ የሆነው የምግብ ሁኔታ ነው። አንደኛ ምንነካራ ምስሊን ብላት ነው ቁስ ምታራት ነው በደንብ መንቸሸት የሆነ ወይም ደግሞ ተመጣጣኝ ምግብ የተመጣጠነ ምግብ እና መሀን መሀን ላይ ደግሞ እንደ መሰስ ነገር በጣም አስፈላጊ ነው። በዛ ደግሞ በደንብ ፕሬዝንትን ያስፈልጋል። የራሳችን መጠበቅ ያስፈልጋል። ምንም አይነት ምልክቶች አንዳንድ ጊዜ ምልክቶች ይነገራሉ። ኢንደስትሪንስ ፕሬግነንት የሚባሉ ወይም ደግሞ እርግዝና ላይ አንዳንድ አደገኛ ምልክቶች አሉና እነሱን በደንብ ሐኪም ጋር በደንብ መከታተል ያስፈልጋል። እንዲህ ደግሞ ቀጠሯቸውን ሲያደርጉ ወይም ሲያመጣቸው በደንብ መከታተል አለባቸው። እሱን ለመከታተል በጣም ብዙ ነገሮችን መቅረፍ ይቻላል። እናም ያው ጤናማ ልጅ ለመውለድ እድሉን በጣም ይጨምርልናል። ስለዚያ አንደኛ መከታተል፣ ሕክምና በደንብ ምግብና የሚወስዱት ነገሮች መከታተል እና መሀል ላይ ያው አንፕሮቴክትድ ሴክስ ወይም ደግሞ ያው ኮንዶም ተጠቅሞ ግንኙነት ማድረግ በጣም ይመክራለን። ምክንያቱም በዛ መሀል ብዙ እናቶች የአባላዘር በሽታዎች ተይዞ ሲመጡ እናያለን እና ይህንን ነገር ያው መናገር ስላለብን
ሄሎ ዶክተር ስልካችን እንግዲህ እየተቋረጠ ይመስላል። ዶክተር ቤተል ሳምሶንን በድጋሚ ለማስገባት ኤልያስ አስማረ ፕሮዲሰራችን እየሞከረ ነው። እስከዛ ድረስ ዝግጅቶቻችን እንዴት እንደምታገኙ ላስተዋውቃችሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን የጋቢና ቪ መሰናዶን ነው። በማስታወቂያው በኋላ ተመልሰን እንመጣለን።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ተመልካቾቻችን በመከታተል ላይ የምትገኙት የጋቢና ቪኦኤ መሰናዶን ነው። ማስታወቂያው በፊት ከዶክተር ቤተል ሳምሶን ጋር ጤናማ እናትነት ምን መምሰል አለበት በሚለው ዙሪያ ውይይት እያደረግን ነበር። ስልካችን ተቋርጧል። ነገር ግን ደግሞ ወደ ሁለተኛው ዘገባ እናልፋለን። ዶክተር ቤተል ሳምሶንን መልሰን ካገኘናቸው የምናስገባቸው ይሆናል። ከዚሁ ከጤናማ እናትነት ወር ጋር የተያያዘ ተመሳሳይ ርዕስ ላይ ነው አስቴር ምስጋናው ዘገባ ያሰናዳችሁ። አስተዋውቃችኋለሁ። አፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ግንዛቤ በልዩ ትኩረት እየተሰጣቸው መሆኑን የአማራ ክልል ጤና ቢሮ አስታውቋል። አፍላ ወጣቶችና ወጣቶች ከልምድ ማነስና ከግንዛቤ ማጣት ችግር ይገጥማቸው እንደነበረ የገለጹት ምክትል ቢሮ ኃላፊው ዶክተር ጋሹ ክንዱ በቅርብ ጊዜ ወዲህ ግን ከወሊድና ከቅድመ ወሊድ ክትትልና የቤተሰብ ምጣኔ ላይ ግንዛቤያቸውን ማሳደግ በመቻሉ የእናቶች ሞትን መቀነስ እንደተቻለ ተናግረዋል። አድማጮች እንግዲህ ይህንን ዘገባ ትንሽ ቆየት ብለን ይዘን የምንመለስ ይሆናል። ዶክተር ቤተል ሳምሶን በድጋሚ በስልክ መስመሩ ላይ እንደምትገኝ ስለተነገረን ውይይቱን እንጨርስና ወደዛ እንሻገራለን። ስለተፈጠረው የቴክኒክ ብልሽት አስቀድሜ ይቅርታ ጠይቃለሁ። ዶክተር ቤተል በድጋሚ እንኳን መጣሽ። በእናትነት ወይም ደግሞ በእርግዝና ወቅት ለሚያጋጥሙ ችግሮች ነበረ የነገርሽን የነበረው፣ እንዲሁም ደግሞ መደረግ ስላለባቸው ጥንቃቄዎች፣ በተለይም ደግሞ ኮንዶም መጠቀም ወይም ደግሞ ጥንቃቄ የተሞላበት የግብረ ስጋ ግንኙነት አስፈላጊ እንደሆነ ነበረ የነገርሽን። ከዛ ሀሳብሽን መቀጠል ትችያለሽ።
ሀሳቢ እንደቀደሙ በተጨማሪ ከምግብ ከምግብና ከግንኙነት በተጨማሪ ያው አካባቢያችን ማዘጋጀት አለብን ለሚኖረን ልጅ እና ይሄኛው አካባቢ ልክ ነው ወይ፣ በዚህ እንዴት ነው ማደግን ያለበት የሚለውን እንትን ማድረግ አለብን። በተለይ ደግሞ ምግብ ከወለድንም በኋላ ያለውን ነገሮች ማሰብ አለብን። አሁን በጣም ቀደም ብለን የምናየው ምንድን ነው፣ ብዙ ጊዜ እናቶች ልክ ከሆስፒታል ምን እንደሚወጡ እርግጠኛ ሲቆዩ ምን እንደሚያስፈልጋቸው ዳይፐርም ሊሆን ይችላል። ይሄ ከትንሽ ነገር ጀምሮ ብዙ ጊዜ ተዘጋጅተው አይመጡም እና እሱን አንድ መዘጋጀት ያስፈልጋል። እና እንደዚህ አይነት ነገሮች ናቸው። ከአካባቢውን በተጨማሪ ልጅ ሲወለድ ምን ምን ያስፈልገዋል የሚለውን በጣም ያስፈልጋል።
ዶክተር ቤተል እስቲ ደግሞ ስለ ድህረ ወሊድ ንገሪኝ ጥቂት። ምክንያቱም በድህረ ወሊድ ወቅት አንዲት እናት ከወለደች በኋላ ብዙ ጊዜ በቃ አልቋል ተብሎ የሚታሰብበት ነገር ነው ያለው። ግን ድህረ ወሊድ ራሱ የራሱ የሆነ ክትትል፣ ጥንቃቄ የሚሻ ጊዜ ነው እና እስቲ ስለ እሱ ጥቂት ነገር ብትይኝ።
በጣም አስፈላጊ ነው። ልክ አንድ እናት ከወለደች በኋላ ያው በጣም እኛ የምንሰራው ደም እንዳትገባ ወይ ነው ኢንፌክሽን እንዳይኖራት ነው። እነዚህ ለማ እንደዚህ አይነት ነገሮችን ያው ሆስፒታል በደንብ ጥንቃቄ በተሞላበት ሁኔታ ቼክ መደረግ አለበት። ከዛ ስትወጣ ደግሞ ጡት ማጥባት የመጀመሪያው 30 ደቂቃ በጣም ተመካሪ ነው። ስለዛ ጡት ማጥባት መቻሏን ከሆስፒታል ለምዳ ብትወጣ ጥሩ ነው እና ብዙ ጊዜ ሆስፒታል ከምንድን አንድ የእርሶት ነገር የእርግዝና ጊዜ ጡት ማስለመድ ይባላል እና ብዙ ጊዜ አንዳንድ ነርሶች በደንብ ያሳያሉ እና ልክ ልጁን ሲበለጥ በደንብ ጡቱ ወተት እንዲያወጣ መጀመሪያ ላይ ማስለመድ አለብን እርግዝና ጊዜ ነው። ልክ ልጁ ሲበለጥ በዛን ጊዜ በቀላሉ ነው ማጥባት የሚቻለው። በዛ በኋላ ለስድስት ወር በጣም ኤክስክሉሲቭ ብሬስትፊዲንግ ወይም ደግሞ ለውሃ ራሱ አይሰጥም፣ የተፈለገው እንኳን አይሰጥም ልጁ ነው። በጣም የጡት ወተት ወይም ደግሞ ፎርሙላ አንዳንድ ሴቶች ላይ ደግሞ የማይቻልበት ሁኔታ አለ እና የጡት ወተት የማይቻልበት ጊዜ ደግሞ ፎርሙላ ቶሎ ማስጀመር ይኖርብናል ልጁን። ከዛ በኋላ ያው በየ2 ሰዓቱ ነው መጀመሪያ ልጆች ከተወለዱ በኋላ በየ2 ሰዓቱ ነው መብላት ያለባቸው። ከዛ በኋላ ያው ወደ የ4 ሰዓት ወይም ደግሞ በቀን 6 ሰዓት በቀን 5 ሰዓት ከዛ 3 ሰዓት የሆነ በደንብ የተስተካከለ ይመጣል። ግን እስከዛ ድረስ ያው የሚያደኩ ምሮች ይኖራሉ። እሱ ያው በምዝም ሁኔ ካለም ነው። ከዛ ቀስ እያለን እያለመደን እየተለመደ ደግሞ ሲመጣ ከድንችን ወይም ደግሞ ይሄ በደንብ ለስላሳ የሆኑ በጣም ምግቦችን መስጠት እንችላለን። ግን የተመጣጠነ ምግብ ነው መሆን ያለበት። እኛ ሀገር ብዙ ጊዜ በተለይ ክፍለ ሀገር ቅቤ፣ አጥሚት በጣም ቅባት ያላቸው ምግቦች ነው ልጆች የሚሰጡት ነው። መጀመሪያ ልክ ማውጣት ስንጀምር ከ6 ወር ላይ
ዶክተር ቤተል ከይቅርታ ጋር ላቋርጥሽ እንግዲህ ያለን ሰዓት እየተጠናቀቀ እንደሆነና ወደ ሌሎች መሰናዶች መሻገር እንዳለብን ነው የነገሩን ያሉት። ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። እንግዳችን የነበረችው ዶክተር ቤተል ሳምሶን ናት፣ የኢቴጌ መተግበሪያ መስራች እንዲሁም ደግሞ የጤና ሐኪም ናት። ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ። ተመልካቾቻችን እንግዲህ አስቀድመን ወደ አስተዋወቅናችሁ ወደ አስቴር ምስጋናው ዘገባ ነው የምንሻገረው። በባህር ዳር ወይም ደግሞ የአማራ ክልል መስተዳደር በእናቶች ጤና ዙሪያ ስላዘጋጀው ዝግጅት ነው ያስተናዳችሁ ዘገባ።
አዱኛ፣ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ
እድሜዋ በ30ዎቹ መጀመሪያ እንደምትገኝ የገለጸችልኝ የባህር ዳር ከተማ ነዋሪዋ ሀብታም ጅብሪል የሶስት ልጆች እናት እንደሆነች ትናገራለች። የመጀመሪያ ልጇን አርግዛ ያለ የቅድመ ወሊድ ክትትል በጤና ተቋማት ባለማድረጓ ልጇን በሰላም መገላገል እንዳልቻለች ትናገራለች።
መጀመሪያ ላይ በቃ ምንም የመውለድ እንትን ሳላውቀው በነበረበት ሰዓት መርፌ እየተጠቀምኩ እያለ በመርፌ ልደ ያርግዥ እና ክትትሌን ከ6 ወር እና ከዛም በኋላ ነበር ክትትሌ ጀመር እና ከዛም በኋላ ጀምሬ ብከታተልም ያው ለእኔ አጥጋቢ አልነበረም። በሰዓቱም ስላልተጀመረ ይመስለኛል ያው በመርፌ ላይ ስለነበር 2 ጊዜ መርፌ ስወጋበት ስጽንሶ ደከመ መሰለኝ። ያው 8ኛ ወሩ ላይ ያው እንደዚህ አይነት ነገር ተከሰተ።
ውርጃ አጋጠመሽ?
ውርጃ ያው ምጥ ይሆን አላወቅኩትም፣ ብቻ እንደዛ ሲያመኝ አረፈደ።
ሀብታም ከዚህ ገጠመኝ በኋላ የቅድመ ወሊድ የህክምና ክትትል ትከታተላለች። ከጤና ተቋማት ውጭም አትወልድም። ለሌሎችም ትምህርት እንደምትሰጥ ነው የተናገረችው። ሶስተኛ ልጇን ስትወልድም ችግር ገጥሟት እንደነበርና በሐኪሞች እርዳታ በሰላም መገላገሏን ትናገራለች።
እቺን ምጥ የሚባል የለውም። ስንት ቀን ወደ 11 ቀን አልፎ ምጥ የሚባል ትዝ የለውም። ትዝ ማይል አልትራሳውንድ ሲያብራሱ ምንሽጣ የለውም። አትታየምነኝ ዶክተር ስላለ ግን እናት አስተምራለች ነው የምትበዛት። እናት አስተምራለች። ወንድሞቻችን የተማሩ ወንድሞች በመኖራቸው እኔ እስከ ልጄ ህይወታችን ተረፈኝ። እኔ በተርፍ ልጄን ተታፈን ነበር።
ይህ ወር የጤናማ እናትነት ወር ነው። ዘንድሮ ደግሞ መከላከል በመንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ ንግታ በሚል መሪ ቃል የጤናማ እናትነት ወር እየተከበረ ይገኛል። ይህንን አስመልክተው መግለጫ የሰጡት የአማራ ክልል ጤና ቢሮ ምክትል ኃላፊ ዶክተር ጋሹ ክንዱ ለአፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ግንዛቤ በልዩ ትኩረት እየተሰጣቸው መሆኑን ተናግረዋል።
አፍላ ወጣቶችና ወጣቶች ለጤናማ እናትነት የሚያበቃ ክህሎትም እውቀትም የላቸውም። ሰው በዋናነት የጤና ትምህርትና የተግባቦት ስራዎች እንሰራለን። አሁን በየተቋሞቻችን ክሊኒኮች አሉ። እነዚህ ወጣቶችና አፍላ ወጣቶችን ባለን ካልቸር ባለን ባህል መሰረት አስፈላጊውን ግንዛቤና ክህሎት እንዲኖራቸው የሚያስችል ትምህርት የምንሰጥባቸው ክፍሎች አሉ። ስለዚህ በዋናነት ትኩረት ሰጠን የምንሰራው በቂ እውቀትና ክህሎት እንዲኖራቸው ከጤና ኤክስቴንሽን ሰራተኞች ጀምሮ እስከ ሆስፒታል ከፍተኛ ሙያተኞች ይህንን አገልግሎት እንዲሰጡ ስራዎች እንሰራለን።
እናቶች ከእርግዝና ከወሊድና ድህረ ወሊድ ጋር በተያያዘ ምክንያቶች ህይወታቸውን እንደሚያጡ ገልጸው በየደረጃው ያለው የጤና አመራሩና የጤና ሙያተኛው የእናቶቹን ሞት ለመቀነስ በተሻለ ተነሳሽነት ወደ ስራ መግባት አለበት ብለዋል።
እንደ ሀገር የእናቶች ሞት እጅግ በጣም ከፍተኛ ቢሆንም ላሳለፍናቸው 2 10 ዓመታት ሰፊ ስራ ተሰርቶ ጥሩ የሚባል ለውጥ ተመዝግቧል። ስለዚህ ይህንን ወር ስናከብር በዋናነት 3 መሰረታዊ ጉዳዮች ላይ አተኩረን እናከብራለን ማለት ነው፣ ታሳቢ እናደርጋለን ማለት ነው። አንዱ እንዳልኩት የግንዛቤ ፈጠራ ስራ ይሰራል ማለት ነው። ሁሉም ባለድርሻ አካላት የእናቶች ሞት አሳሳቢነት በሚገባው ልክ እንዲረዳና የሚገባውን የሚያስፈልገውን ርብርብ እንዲያደርግ ሰፊ የግንዛቤ ስራ እንሰራለን። ወሳኝ አካላት አመራሩ፣ በተለይ እነዚህ ፖሊሲ ሜከር የምንላቸው አመራሩ በቂ ግንዛቤ እንዲኖር የተለያዩ መድረኮችን ፈጥረን የግንዛቤ ስራዎችን እንሰራለን። የጤና አመራሩና ጤና ሙያተኛው ለጉዳዩ ልዩ ትኩረት ሰጥቶ እንዲሰራ በቂ ግንዛቤ የመፍጠር ስራዎችን እንሰራለን። በማህበረሰብ ደረጃ በቂ ግንዛቤ ኑሮ በተለይ ማህበረሰቡ ግንዛቤ ኑሮት እናቶች ግንዛቤ ኑሯቸው የራሳቸውን ጤና እንዲያለሙ መድረኮችን ፈጥረን ስራዎችን እንሰራለን ማለት ነው።
በኢትዮጵያ ከወሊድ ጋር በተያያዘ 100,000 እናቶች ውስጥ 800,000 የሚሆኑ እናቶች ይሞቱ እንደነበር የአማራ ክልል ምክትል ቢሮ ኃላፊ ዶክተር ጋሹ ክንዱ ተናግረዋል። በተደረገው ርብርብ ግን የሚሞቱ እናቶች ቁጥር ወደ 400 ዝቅ ማድረግ ተችሏል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ሰሞነኛው የቻት ጂቲፒ አንደኛው የቴክኖሎጂ መነጋገሪያ ርዕስ ሆኗል። ሰዎች ለሚያቀርቧቸው ጥያቄዎች አፋጣኝ ምላሽ የሚሰጠው ይኸው አገልግሎት ከዚህ ቀደም ሰዎች በራሳቸው ጥረት ይሰሯቸው የነበሩትን ነገሮች በፍጥነትና በጥራት በማከናወን አድናቆት አግኝቷል። ሀብታሙ ስዩም ቻት ጂቲፒ ምንድን ነው ሲል ባለሙያ ያናግሯል።
አዱኛ፣ አስቀድሜ መጠየቅ የምፈልገው ጉዳይ በአሁኑ ጊዜ በቴክኖሎጂ ዘርፍ ውስጥ መነጋገሪያ የሆነው ቻት ጂፒቲ የሚባለውን ጉዳይ ለመጀመሪያ ጊዜ የሚያዳምጡ አድማጮች ሊኖሩ ይችላሉ። ከምንነቱን ጀምር፣ ምንድን ነው ቻት ጂፒቲ?
ቻት ጂፒቲ ማለት ኖርማሊ ቻት ጂፒቲ የምትለው ስሟ ራሱ ሪፕሬዘንት የምታደርገው የቻት ቦትን ነገር ነው። ከጀርባ ያለ የሰለጠነ የተማረ ኮምፒውተር ጋር፣ የሰው ቋንቋ መረዳት የሚችል ማሽን ጋር ኮሚኒኬት እንድናደርግ ቀረበችልን ቻትቦት ነች። እኛ ሌላ ሰው ጋር እንደምናወራው ኖርማሊ በምንጠቀምበት ቋንቋ ጥያቄ ብንጠይቀው ብናናግረው ተረድቶ መልስ እንዲሰጥልን ተደርጎ ተዘጋጅቶ የቀረበ አፕሊኬሽን ነው። ባጭሩ ቻትባት ግን የተማረ ኮምፒውተር።
እንደነዚህ ያሉ አገልግሎቶች ከዚህ በፊትም ነበሩ። የምንጠይቃቸው ጥያቄዎች አፋጣኝ ምላሽ የሚሰጡን አገልግሎቶች ነበሩ፣ ልክ ሰው እንደሚያናግረን ሁሉ። ይሄኛው ለየት ያደረገው ምንድን ነው? ለዓለም መነጋገሪያ እንዲሆን ያበቃው ከምን የመነጨ ነው?
ልክ ነህ። ከዚህ በፊትም ያሉ እንደዚህ ቻት የምናደርግባቸው ሰርቪሶች አሉ። አንዳንድ ዌብሳይቶች ላይ ብትገባ ተደጋጋሚ ታያቸዋለህ። ግን ዋነኛው ልዩነቱ ምንድን ነው? ሌላ ጊዜ አውቶሜትድ የሆነ ቻት ቦቶችን ከፍተህ ስታዋራቸው አንተ የሆነ ጥያቄ በኖርማል ሬጉላር እንግሊዝኛ ብትጠይቅ እዛ ቻት ቦት ላይ ያ ቻት ቦት አንተ የጠየቀውን ጥያቄ ተረድቶ ለመመለስ ያለው አቅም ከዚህኛው ቻት ቦት ጋር ሲወዳደር የሆነ ቀንና ሌሊት ነው። ይሄኛው አንደኛ በጣም ትልቅ የሆነ ዴታ ኢንተርኔት ላይ ያሉ እስከ 2021 ዓመተ ምህረት ድረስ ያለን ኢንፎርሜሽን ጠቅላላ ሰብስቦ የሰው ልጆች እንዴት ነው የሚያወሩት እንግሊዝኛን ሲጠቀሙ፣ ይህንን ቃል ከተጠቀሙ በኋላ የሚቀጥለው ቃል የሚጠቀሙት ምንድን ነው የሚለውን መገመት እንዲያስችለው ራሱን ትሬን አድርጎ የተሰራው ሞዴል እስከ ዛሬ ከምንጠቀማቸው ቻትባቶች በብዙ እጥፍ ስማርተር ነው። ይሄ አንደኛ ኖሌጁም አለው ኢንፎርሜሽኑ አለው። ሁለተኛ የላንጉጅ ሞዴሉ ይሄ ኮሚኒኬት የሚያደርግበት መንገድ ሰው ነው ሰው አይደለም የሚለውን መለየት ከምበሚያቀስበት ደረጃ ቀልድ ተናገር ብትለው ቀልድ ይናገራል፣ ኢሴ ጻፍ ብትለው ኢሴ ይጽፋል፣ መልስ ስጠኝ ብትለው በስነ ስርዓት እንደዚህ ፖይንት ፖይንት አድርጎ ይመልስልሃል። ሌቭሉ ኦልሞስት ሰው ነው የሚመስለው። ይሄኛው ሌቭል እስከዛሬ እዚህ ደረጃ ላይ የደረሰ ቻትባት አልነበረም። በተወሰነ ደረጃ ወይ ሊንክ መስጠት ወይም የስ ኦር ኖ ማለት ወይም በጣም በጣም ሎው ሌቭል የሆነ ቻት እንጂ እንደዚህ አድቫንስድ የሆነ አልነበረም እስከዛሬ።
ሌላው ጉዳይ ቻት ጂፒቲ በእውቀት ሽግግር በኩል ከፍተኛ አስተዋጽኦ እንደሚኖረው እየተነገረ ይገኛል። በአንጻሩ ደግሞ ተማሪዎችን ሊያሰንፍ ይችላል የሚል ስጋትም አለ። ተማሪዎች በሚፈልጉት ርዕሰ ጉዳይ ላይ ጥናታዊ ጽሑፎችን እንዲጽፍላቸው ቢያዙት ያንን ከማድረጉ አንጻር ጋር በተገናኘ የኩረጃ ባህልን ሊያስፋፋ ይችላል፣ በገዛ እውቀታቸው ብቁ እንዳይሆኑ ሊገረግራቸው ይችላል የሚል ስጋትም አለ። ከዚህ ጋር የተያያዘውን እይታ እንዴት ትገመግመዋለህ?
ከዚህም በፊት ኢቨን በኔ ጀኔሬሽን ጊዜ ራሱ ሴም ኢሹ ነበረ። ለምሳሌ የጉግል ሰርች እና ያሁ ሰርች፣ አልታ ቪስታ መጀመሪያ አካባቢ ኤርሊ 2000 አካባቢ ወደ ህዝብ በጣም እየወጡ ሲሄዱ ሴም አይነት ኢሹ እንዴ፣ ተማሪዎች እኮ አሁን ጉግል ላይ ሄደው ሰርች አድርገው መልስ አግኝተው ትምህርት ቤት ይዘው ሊሄዱ ነው እና ኩረጃን ሊያበረታታ ነው እኮ ይሄ ነገር የሚል ኢሹ ነበረ ከዚህም በፊት። ግን ትምህርት ቤቶችም ከዛ በኋላ አስተማሪዎችም እየተረዱት ሲሄዱ የሚጠይቁትን ጥያቄ ራሱ መልሱ ተኮርጆ የማይገኝ አይነት ነገር፣ ለምሳሌ እንትናንትና በስንት ዓመተ ምህረት ተወለደ የሚል ጥያቄ እኔ አስታውሳለሁ ድሮ እንደ አሳይመንት ይሰጠን ነበረ። ምክንያቱም መልሱን ለማግኘት ላይብረሪ ሄደ ከዛም ብበ ነው 1971 የሚለውን መልስ ይዘ የምትመጣው። ልክ ግን ጉግል ወይም እንደዚህ ሰርች ኢንጂኖች ሲመጡ እሷን መልስ ማግኘት ቀላል ስለሆነ የቤት ስራዎቹም አሳይመንቶቹም ሰርች ተደርገው የማይገኙ ሆነው አፕዴትድ ሆኑና ከዛ በኋላ ሰርች ኢንጂን አሁን ላይ ኢሹም አይደለም ተማሪዎች እንዳይኮርጁ የሚለው በተወሰነ ደረጃ ነው። ግን አስተማሪዎቹም ትምህርት ቤቱም አዳፕት ስላደረገ ሰርች ኢንጂኖች የማይመልሱት አይነት ከስተም ጥያቄ ነው የሚጠየቀው። ሴም ቲንግ ነው ለቻት ጂፒቲም። ሰርች ኢንጂኖች ባይመልሱትም ለምሳሌ ኢሴ መጽሐፍ አሁን እንዳነሳው አይነት ነገር የሆነ ስለ ኤሌክትሪክ ካር ከሆነ ቶፒኩ ስለ ኤሌክትሪክ ካር ኢሴ ጻፍልኝ ቢለው መልሱን ይዞ ይመጣል። የስ አሁን ላይ ኢትስ ቬሪ ሃርድ ቻት ጂፒቲ ነው የጻፈው ወይም ኤአይ ቱል ነው የጻፈው ወይስ ተማሪው ነው የጻፈው የሚለውን አይደንቲፋይ ለማድረግ ለአስተማሪዎችም ትምህርት ቤቶችም ሲላመዱ እንደዚህ አይነት ኤአይ ቱሎች የማይመልሱት ጥያቄ ይሆናል የሚጠየቀው የሆነ ሶሉሽን።
ተመልካቾቻችን ይህንን መሰናዶ ሙሉን ለመከታተል እንዲሁ ቪኦኤ አምሃሪክ ዌብሳይት ላይ ልታገኙ ትችላላችሁ። ደግመንም ይዘነው የምንመለስ ይሆናል። አብራችሁ ስለቆያችሁ እናመሰግናለን። ጤና ይስጥልን።